ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ወርቅ አምጥተን አሁን ደግሞ ድጋሚ 5000 ገብም ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ካቅሜ በላይ ነው። እኔ በቃ በጣም የበደልኩ
በ18ኛው የዓለም አትሌቲክስ ቻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዱ የሆነችውን አትሌት እጅጋየሁ ታዬን ይሰማናት። በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። ከፌዴሬሽኑም መልስ አግኝተናል።
ይሄ 5000 ሳይሆን መሮጥ ያለብኝ 10000 ነው። ቅድሚያ መንግስት ይገባው ሁለት ከሰጣችሁ ሁለቱን እንሮጣለን። ግን የኔ የመጀመሪያ ፍላጎቴ 10000 ነው። ምን ማመልከቻ ጻፈች? አዲስ አበባ ሳለ ይመስላል።
አሁን ደግሞ የሰማናቸው የኢትዮጵያ አትሌቲክስ ቡድን መሪ የሆኑትን አቶ ተፈራ ሞላን ነው። በጉዳዩ ላይ ዝርዝር ያለው ዘገባ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ከመሸጋገር በኋላ ለዛሬ ወደ ያዝንላችሁ የመጀመሪያ ዝግጅት እናመራለን። በ18ኛው የዓለም አትሌቲክስ ቻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዱ የሆነችው አትሌት እጅጋየሁ ታዬ በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽን አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። እጅጋየሁ ቅሬታዋን በሚከተለው መልኩ ነበረ ለአሜሪካ ድምፅ ያጋራችው።
እኔ ኦርጋኒ ከመጣሁ ሁለት ፊልድ ነው የመጣሁ። አንደኛ ፊልድ የ10000 ነው። የ10000 ተወዳድሬ የሀገርን መስዋዕት ከፍዬ ወርቅ አምጥተናል። እንደዚህ ብለህ ወርቅ አምጥተን 5000 ላይም ደግሞ እንደዛ ወርቅ እናመጣለን ብለን ስንጠበቅ ሰዓቴ 5000 ላይ አንደኛ ነበር፣ 10000 ላይ ደግሞ ሁለተኛ ነበር። ስለዚህ 10000 ተገዘን የቡድን ስራ ሰርተን ለሀገራችን ብለን ወርቅ አምጥተን ወርቅ ኢትዮጵያ አስገብተን ድጋሚ 5000 እንደዛ እናመጣለን ብለ ስናስብ እኔ አንደኛን አስጠጣ ሌላ ሰው ተጣባባቂ አራተኛ ነበር ሰው አስገባ። ለምንድን ነው እኔን መፍትሄ አይጠብቅም ብሎ ሲጠይቅ እኛ አንደኛና ሁለተኛ ወጣ ሰው ነው ብቻ ነው እናስገባ እንጂ እኮ ውጤት ያላመጣ አላስገባም ማለት። እኔ ግን ይሄን ወርቅ 10000 ላይ ወርቅ የመጣው በኔ ምክንያት ነው። ይሄ ኢትዮጵያ ህዝብም ሁን ሌላ ህዝብም ቢሆን የሚመሰከርበት ሩጫ ነው። ይሄንን መስዋዕት የከፈልኩበት ሩጫ ወርቅ አምጥተን አሁን ደግሞ ድጋሚ 5000 ገብም ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ካቅሜ በላይ ነው። እኔ በቃ በጣም የበደልኩ ዘንድሮ ሆነ አምናም ሆነ የሶስት አመት ያለፈበት ዓለም ሻምፒዮና እንደዛ ሆኖ ነው ያለፍኩኝ። ሶስተኛ ሆኜ ከዛን አንቺ ሶስተኛ ነሽ ብሎ አራተኛ ነበር ሰው አስገብቶ አወዳደር። ምንም አልተናገርኩም እዛን ጊዜ ዝም ብዬ አልቅሼ ነው የገባው። እኛ የምንፈልገው ለሀገር ነው ለሀገር ሰው ነው ብለን ሌላ ስም ያስገቡ እኔ ወጣሁ ገባሁ ወደ ቤቴ። ከዛ አሁንም ድጋሚ መጣና እኔ ላይ ይሄ ነገር ተከሰተ። ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ህዝብ ይፈርድ። በጣም በቃ መፍትሄ በጣም የተገፈፈኝ እኔ ግን ኢትዮጵያ አይደለሁም ለኢትዮጵያ ደግሞ መስዋዕትን ከፈልኩ።
አትሌት እጅጋየሁ ለቡድኖቹ የበላዮቹ ወይም አመራሮች ይህንን ቅሬታሽን ለማቅረብ ሞክረሽ ነበር? የተሰጠሽ ምላሽ ምን ነበረ?
አቅርባለሁ። ይህንም ቅሬታን ሲያቀርብ እኛ እኮ መጀመሪያም እኮ የመጣው እዛ ሁለት ሁለት ፊልድ ነበር። ሁለት ሁለት አይቻልም ተባለ። ሁለት ሁለት አይቻልም አንድ ፊልድ ነው የሚወሰነው አለ። አንድ ፊልድ ከሆነ 10000 ሮጥና ከዛ 5000 ነው የምንገባ ብለን ተወሰነ። ልጆቹ ሁሉም ሲጠይቁ በቃ ሰዓት የመጣ ሚኒማ ያመጣ ሰው ሁለቱም ይውጡ፣ ሶስቱም ያምጣ፣ ሚኒማ ያመጣ ሰው ይግባ ብሎ ሁለት ሁለት ተወሰነ መጣ። እዚህ ጋር ሲደርስ ደግሞ እኛም እኮ ለሀገራችን ብለን መስዋዕት ከፍዬ ተቃጥዬ ነው ይህን ወርቅ ያመጣሁለት። ለራሴ ውጤቱን ትቼ ለሀገሬ ነው ይህንን ሁሉ አደረግኩ እንጂ እኮ እንደ ሰው እኮ ራስን ጠብቄ ቢሄድ እኮ መከመዳላው ጫወተ። ለምን ለምን ወርቅ ከሌላ ሀገር ገብቶ እኔ ውጤቴ ለምን ይበላሽ? ስለዚህ ውጤት ይበላሽ ኢትዮጵያ አገር ወርቅ ተገባብዬ ነው። ግን ይሄንን ሁሉ ምን ላይ ለኔ ያዘነ ሰው የለም። ኢትዮጵያ አትሌት ፌዴሬሽን ምን እንዳጠፋው እንጃ። በጣም በቃ እኔ ላይ እኮ ጫና ይፈጥሩበት ምን እንደሆነ ግን ፈጣሪ ብቻ ይወቅ። አተ ቢኖር እሺ እንደዚህ አይነት ሰው አጠፍተሻል ብሎ ጥፋቴን ባቆ ሁለት ተካፈለ። በቃ ምን የትን እንደምናምን እኮ ግራ ተጋብተናል። ማንን እንደሚያሳድረን ማንን እንደሚመራን እኮ ግራ ተጋብተናል። በቃ
ግራ ተጋብተናል ስትይ በምን ሁኔታ ነው ግራ መጋባቱ የተፈጠረው? ከምን አንጻር ነው?
አሁን ለምሳሌ አንዱን ቡድን መሪ ስንጠይቅ ወደ ሌላ ነው እኮ ነው የሚያሳልፈው። ያንን ስንጠይቅ ደግሞ ወደ ሌላ ነው። እሱም እኮ በራሱ ላይ እኮ ነው የሚሸጋገረው እንጂ እኮ ይሄንን መፍትሄ ይሄ ነው ብሎ እኮ መፍትሄ እኮ ማንም ሰው እኮ ነው ያጣል።
ይሄ ውድድር ካሄድ የነበረው በመጪ ቀናት ነው። አሁን ከዚህ በኋላ ይሄ የአሁኑ ውሳኔም ቢስተካከል መሳተፍና መወዳደር የምትች ይመስልሻል?
ለምን አይቻልም? እኔ እኮ ውስጤ ስለበቃ መቀበል እኮ አልቻልኩም እኮ። እኔ እኮ 5000 እኮ ለዓለም አንደኛ ነኝ እኮ ሰዓቴ። ግን ይህንን እኮ አስቀርቶ ሌላ ሰው በአራተኛ አምጥቶ ማስገባት ማለት ምን አይነት ህሊና እንደሆነ በቃ አልተቀበለም በቃ ውስጤ። ለዛ ነው እንዲህ ለሚዲያ ተናገርኩ እንጂ ለሚዲያም እኮ መናገር አልፈለኩም ነበር። ግን በቃ ተሰማኝ።
ይህ በእንዲህ እያለ ወደ ኦሬጎን ያቀናውን የኢትዮጵያ አትሌቲክስ ቡድን መሪ የሆኑት አቶ ተፈራ ሞላ በበኩላቸው ለአትሌት እጅጋየሁ ቅሬታ መልስ ሰጥተዋል። የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት ላይ የተደረሰበት መሆኑን አውስተዋል። ማን እንዴት በየትኛው ርቀት መወዳደር እንዳለበት የጋራ መግባባት ተደርሶበታል ያሉትን አሰራርም እንደሚከተለው አብራርተዋል።
አንድ አትሌት ሁለት ቦታ እንዲወዳደር እድል ሰጠ ካለው ውጤት አንጻር ለምሳሌ 10000 የሮጠ 5000 መድገም ይችላል። 1500 የሮጠ ደግሞ ወደ ላይ 5000 መሮጥ ይችላል። ውጤቱ ከፈቀደ የሚል ነገር አስቀመጥንና ይሄን ደግሞ ለአትሌቶች በሚመቻቸው ሀገርም ደግሞ አቅም ያለው አትሌት ይያለ ከኦሎምፒክም ላይ ለሰነ ወሰድንና ትምርቶ ወሰድንና አንድ አትሌት አንድ ቦታ ብቻ ይወዳደር በሚል በኦሎምፒክ ብዙ ዋጋ ከፍለናል። ያ እንዳይሆን ብለን አንድ አትሌት ሁለት ጊዜ እንዲወዳደር ጭምር እድል ሰጠን። ሲንሰጥ ሁለተኛውን የሚደግመው ግን እዚህ አሜሪካ ላይ ባገኘው ውጤት ነው የሚሆነው። ከፍተኛ ውጤት ካመጣ ይደግማል። ከፍተኛ ውጤት ካላመጣ ደግሞ ያው ቢደግምም ውጤት ስለሌለው የሚል አቅጣጫ አስቀመጥንና እነሱን ታሳቢ ያደረገ ምልመላ ስርዓት አገኘን። በዚህ ኮንሰፕት ሲመጣ አትሌት እጅጋየሁ 5000 እና 10000 ነው የመሮጥ እድሏም ስፔሻላይዝ አደረገችው ሜራ ይሄ ነው። ስለዚህ ለአትሌቷ 5000 ቅድማ ሰጣናትና የሷ ኤራ ኦፍ ስፔሻላይዜሽን 5000 ስለነበራት ሲንሰጣት ይሄ 5000 እንዳይሆን መሮጥ ያለብኝ 10000 ነው ቅድማ ልሰጥ ይገባው። ሁለት ከሰጣችሁ ሁለቱን እንሮጣለሁ ግን የኔ የመጀመሪያ ፍላጎቴ 10000 ነው የሚል ማመልከቻ ጻፈች። አዲስ አበባ ሳለ ነሳ። ስለዚህ 10000ን ለሷ ሰጣናት ማለት ነው። በዛ መሰረት ሮጠች። 10000 ላይ ውጤት አልመጣ። ስለዚህ 5000 ደግማለሁ የሚል መብት ጥያቄ ማንሳታች። አሁን እሷን የሚበልጧት ካሉ እሷ በፍጹም ይሄን የመብት ጥያቄ ማንሳታች። ይሄ ደግሞ ማን እንደሚያሸንፍ ማን ወዴት እንደሚሄድ ሳናውቅ አዲስ አበባ የወሰነ ውሳኔ ነው። እዚህ መጥተን አሜሪካ የወሰነ ውሳኔ አይደለም። ታዲያ ለ5000 10000 ላይ ሰለሞን ባረጋና በሪው ተወዳደሩ። አሁን 5000 ላይ እነሱን ይዘናቸው ነበር። በሪው ግን ውጤት ስላላመጣ እሱን አስወጣን። ሰለሞን ባረጋን አስገባን። ተጣባቂ የነበረው ጥለውን ወደ ላይ መጣ ማለት ይሄ ስለሆነ የሷም የሆነ ይሄ
በርቀቱ የተሻለ ሰዓት አሁንም ያለኝ እኔ ነኝ። ይሄ ታሳቢ መደረግ አለበት። ይሄ ባለበት ሁኔታ
ያ ታሪክ ነው አሁን የሚጠራው። ያ ታሪክ ነው እሱ ታሪክ እስከዚህኛ ውድድር ድረስ ነው ማምጣት የሚችለው። እዚህ ሜዳ ላይ ላለው ውድድር ግን ሜዳ ገብታለች። 10000 ሷ 9ኛ ነው 7ኛ ነው የወጣችው። አሁን ይህችን ልጅ 5000 ላይ ቢናስደግ ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው። ለኛ አሁን ለሀገር ነው ጉጉታችን እንጂ ከግለሰብ አንጻር ምንም ችግር የለብን። እሷም ጎበዝ ነች። በጣም ጠንካራ አትሌት ነች። እንዳልከው ጥሩ ሰዓት ያላት ነች። አሁን ግን ከሀገር አንጻር ሁለተኛ የወጣውን ሰው ነው ወይስ 9ኛ የወጣውን ሰው አስቀምጠህ ወደ ውድድር ታስገባለህ የሚለው ፌርነስ ካየው የኢትዮጵያ ካሰብ የተሻለ ውጤት ያለውን ሰው ወደፊት ታመጣለህ። ኮንዲሽኑ ጥሩ ነው እንጂ ከአትሌቶች ጋር አቄ እንላቸውም ሰዓት የላቸውም የሚል ግምገማ የለም።
አቶ ተፈራ የ10000 ሜትር ድል እንዲመዘገብ ከፍተኛ ጥረት አድርጌያለሁ። ቡድን ስራ ውስጥ ነው ተሳታፊ የነበርኩት እና ያኛው ብቃት እንክለኛ የሩጫ ብቃት ሳይሆን እንደ ቡድን ተጋሪ ብቃት ነው ሊታየም የሚገባ የሚል ሙግትም ታለች አትሌት እጅጋየሁ።
እናቷን ነው እኛ ለሀገር ትልቅ አስተዋጽኦ የቡድን ስራ በመስራት ላይ አበርክታለች። ይሄ በጣም በጣም ትልቅ ቦታ እንዲሰማሰናትም ታሪክም ነው። ያ ማለት ግን ያኛው አሸናፊ የነበረችው ልጅ ለሷም የቡድን ስራ አልሰራችም ማለት አይደለም። የሷን አሸናፊነት አቆይና ቡድን ስራ አልተባለችም። የቡድን ሰው ሁለቱንም ለተጠቃሚ ሊሆንና የመጨረሻ ሰዓት ላይ ግን አንዳቸው ጠንክሮ እንዲወጡ እንጂ አይ እገሌ ጋር ቡድን ስራ ሰርቼ ነበርና እሱ ታይ እገሌ አንደኛ እንዲወጣ እኔ ስድስተኛ ወጥቻለሁ አይባልም። መቼም አንተም ሎጂካሊ ስታስብ ቱም ናቸው የቡድን ስራ ሌላውን አንዱ ሊያዳካ መጨረሻ ላይ ግን አንዳቸው ይወጣል። እኛ ግን ለተሰንበት አታሸንፍ አንቺ አታሸንፍ ያለናት እንደዚህ ማለትም አይቻልም ነውም ስለሆነ ስለዚህ እሷም ሁለተኛም ሆነ መውጣት ትችል ነበር፣ ሶስተኛም ሆነ መውጣት ትችል ነበር። የውድድር ጉዳይ ስለሆነ ለበረከታቸው አስተዋጽኦ ሁሌ ምስጋና እንሰጣታለን። ግን ለመጣው ውጤት ደግሞ በዚህ ልክ አላየ ሌላ አትሌት እኮ ያነሳል እኮ እንደሷ ይህን እያወቅን እሷን ብናሳትም ሌላም እኛን ይከሰናል። ከመሪ ውጪ እንሆናለን አትሌቲክስ ይበድላል።
ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሚተገብረው አሰራር በዓለም አቀፍ አሰራር መሰረት ምን ያህል ቦታ አለው? ሌሎችም የሚሰሩበት ነው ወይስ ፌዴሬሽኑ ብቻ የሚተገብረው አይነት አሰራር ነው? ከምን አንጻር ነው?
ያው ፌዴሬሽን ራሱን ችሎ አንድ ተቋም ነው። የራሱ የውስጥ መመሪያዎች፣ ደንቦች፣ ማኑዋሎች፣ አሰራሮች አሉ። የዓለም አቀፍን ህግ ደግሞ ያከብራል፣ ታሳቢ ያደርጋል። ስለዚህ ከዓለም አቀፍ ህግ ተነስተን የራሳችንን ተጨባጭ ሁኔታ አገናዘብን ነው እየሄድን። ግን የዓለም አቀፍ ህጉን መጣስ በፍጹም አንችልም።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብልኝ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። አንዲት ወጣትን ነው ቀጣዩ ዘገባ የሚያስተዋውቀን፣ የስዕል ባለሙያ የሆነችው ሰላማዊት ገብረ ጻድቅን። ወጣቷ ቅጠሎችን በመጠቀም በምትሰራቸው ስዕሎች ትታወቃለች። አብዛኞቹ ስዕሎቿም ሰብአዊ መብቶች፣ የሴቶችና ህጻናትን መከራ እንዲሁም የሰው ልጅ ከአካባቢው ጋር ያለውን ቁርኝትም የሚያስቃኝ ነው። እድን ገረመው ናት ያነጋገረቻት። ሰላማዊት ራሷን ከምታስተዋውቅበት ዘገባው ይጀምራል።
ሰላማዊት ገብረ ጻድቅ እባላለሁ። ገና 2 ዓመቴ ነው ወደ ሰዓሊነት ከተዛወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጪ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ አቃተኝ። ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉልታይም ሰዓሊ ሙያ ውስጥ ያለው ሰዓሊ ነኝ ማለት ነው።
በጣም ይገርማል። ለ2 ዓመት ለስራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉ ጊዜ ሰዓሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትይኝ ማለትሽ ነበረ።
ስራ ላይ በነበርኩበት ሰዓት፣ በተለይ ሶሻል ወርከር በነበርኩበት ሰዓት ብዙ አላወራም። ልክ ግን ለማውራት አፌ ስከፈት ስለ ስዕል ብቻ ነው የማወራው። በዛ ነው እዛ አብረውኝ የሚሰሩ ሰዎች የሚያውቁት። ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት ሁላ። እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረ እና እሱን ለመወሰን ረጅም ዓመት ፈጀብኝ። አወቅኩት ግን መኖሪያ ግዴታ ስራ ተቀጥሬ መስራት አለብኝ፣ መተዳደሪያ ማስተካከል ራሴን መቻል አለብኝ። ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት፣ ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው አይን ውስጥ እች ልጅ ነው ብላትም ተተመራ ልትተው ነው የሚለው ቅሬታ ፈና ወጥተው አይነግርሽም። ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝና ስዕሉ እኮ ነው የጎዳሽ ሁላ የሚል ነው አፉን አውጥቶ ያለውም ሰው ሁላ። እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው፣ በቃ ይገንጥለኝም። ምናልባትም በዚህ ፕሮፌሽን ሰክሰስፉል ሆናለሁ ብዬ አይደለም እውነታውም የጀመርኩት። ጠዋት ተነስቼ 1 ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን ላርግ፣ እሱን በማድረግ የሚገለኝም ከሆነ ይግደለኝ ብዬ የገባሁበት የነበረው ና የሚገርመው እንደዛ ሁሉ ሆኖ ሁሉን ነገር ትውብት አድርገሽ ሙሉ ግዜሽን ስትሰጪው እሱ ወዲያው መልስ ሰጠኝ። እንደሷ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። ሁሉ ነገር እርግጥ ጣዋት ስነሳ ጭንቅላቴ ሙሉ ባዶ ነው የሚያስበው ስለዚህ ብቻ እንግሊዘኛም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩ። በዛ ነው ወታግዬ ታግዬ ወደዚህ የገባሁት። አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደጎደለኝ ነው የሚያየኝ። ይህ ህብረተሰቡ የለመደዋል ቤት ዳር መኪና በይህም ምንድነው ቁሳዊ የሆነ እይታውን እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላት ዝም ይለኝ ለስዕሉ ቦታ ማረጋጫት ማሰበው የኔ አሁን አሳብ። በዛ ውስጥ ደግሞ ከሰማይ የመጣሽ የሚመስለውን ደግሞ ማህበረሰብ ታገኛለሽ። የሚገርምሽ
እንግዲህ ታዳጊ ሳለሽ በጣም አይሽ ወደድሽው የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሰዓሊ ወይም ወደ ስዕል የመጣኝ ነገር ይሄ ነው የምትይውን ትውስታለሽ?
አዎ ሰዓሊ ከሆንኩ በኋላ ነው ግን ሰዓሊውንም ያወቅኩት ሰዓሊም እንደሆነ። በልጅነቴ የውጭ ሰዓሊ ነው ቫንጎ ዱሳልና የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ ግን ሀያስኩል ተማሪ ነኝ። ስዕል መውደዴና መመነጫጨሬን እንጂ ወደፊት ሰዓሊ ሆናለሁ የሚለውንም ራሱ አላውቀውም። ልሆንም እችላለሁ የሚለውም ግን ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴው ስክት ብሎ ቀርቷል። ከዛ አርት በማጠናበት ሰዓት ነው ያን ያየሁት የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን ክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ። የቀጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰውዬ ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም ኦሪጂናል ፓተርን ሌላም ፓተርን አለኝና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ 10 አመት ወይ 12 አመት አካባቢ ሸራተን የአርት ኤግዚቢሽን ነበረና ያሬድ ኦሊቭ የሚባል ልጅ አለ። የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። የእሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው ያሳሰነኝ። የልጁ ስዕል
ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮች አብራሪላቸውና ከዛ መልኩ ደግሞ ራስሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጭ የቻልሽበት መንገድ አስረጅልኝ።
ሰዓት የምሰራው ቅጠሎችን በመደርደር ነው። እንግዲህ ባላል ቴክኒክ ቅጠሎችን በመደርደር የሚሰሩ ስራዎች ናቸውና ይህን ቅጠሎችን አጋጣሚ ሆን ከጭን ሳስተምር ለእነሱ ምሳሌ ለመስጠት በጣም በእነሱ ቋንቋ ለማሰብና ሲምፕል ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው። ከዛን ቀን ጀምሮ የቅጠል ህይወት ከኔ ጋር ተገናኘ። ከዛ ስለ ቅጠልም ማንበብ ጀመርኩ። ያቺ ያነሷት አንድ ቅጠል ነው ወጣቤ ከዛፍ ላይ በጭቅ የወጣ የገባሁትና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ታይድስግኔባ ጉብሬላ ሮብስታ ትባላለች። የኛ ሀገር በተለመደ የሀር ኦክ ዛፍ ከሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት ከእኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን። የሰው ሬስ የሂውማን ሬስ ይባል የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት። እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፍት ምን እናደርጋለን?
ስዕሎችሽን እንግዲህ ሳያቸው ህጻናት ልጆች፣ ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለባበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ማዘናቸው የሚታወቅ ያለበት ሴቶች ይታያሉ። ሴቶችና ህጻናት ላይ ደረሱ የምትያቸው የትኛው ነው ጎልቶ የተሰማሽ? የትኛው ነው አውጥተሽ ልታሳይ የሞከርሽው?
ብዙ ጊዜ ሚዲያ ምንም በምትከፍችበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ እያለ አንዳንዴ ሴቶችም ኢንተርቪው ይጠርቃሉ። እሱም እያዳመጥኩ እንዳለ እኔ ብሆን ምንድን ነው ሆነው እምል ነው ግን ሁሌ የሚሰማኝ። እዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገዘገዙ እንደኖሩ ነው የሚሰማኝ። እኔ ብሆን ከስር ጀምሮ እየበላኝ ያለ ነገር ነው ብዬ ነው ማምነውና አሁን እዚህ በሁለት አመት ኢትዮጵያ ሆስፒታል ልልሽ አልችልም። አለም እየተረበሸች ነው ያለችው። በየቦታው ስደት ጦርነቱ፣ እኛ ጋር ደግሞ ስፔሻሊ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀል በጣም እየበዛ ነው ያለውና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሌሎችን ህፃናቶቹ ናቸው። ስለዚህ ያን ቆመው ራሱ ሲናገሩ ስትሰነቸው የነሱ ሀዘን የነሱ መጎዳት እያንዳንዳችንን እንደዚህ ሆነን ካልነካት አንድ ምንም ሰው ስኮን። የህፃናቶቹ ደግሞ ህፃናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህፃናቶቹን ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህፃናቶች አይናቸው ውስጥ ነው ስሜታቸው የምትገባባቸው አይነግሩሽም። እና አሁን በየቤቱ ዜና ተከፍቶ ጦርነት ሲባል አንድ ሰሞን በእኛ አዝነው ነው የሚያዩን እና አይናቸው ብቻ በዚህ በቀጠል ውስጥ እየሰራ ያለሁት ህፃናቶቹን ከዛ ምክንያት ነው።
በቅርብ ጊዜ በተከታታይ የተለያዩ አውደሬዎች ላይ ተሳትፈሻል በቡድን በብቻሽም እና አሁን ደግሞ የወርቃማው ቀጠል የተሰኘ አውደሪ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል?
አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ 36 አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቀጠል በሚል ርዕስ ተጠቅሷል። የሴቶችና የህፃናቶች ህይወት ነው እናቀው ያላደገ ልጅ የኛው እንድነው የወደፊት ተስፋችን ነው። ወርቃማ ቀጠላችን ነው። ወርቃማ ቀጠሏን ደግሞ ካልተንከባከብናት ሁላችንም ወደዛ ወደዚህ ከበጫጨቅናት እሷም ድጋሚ አትበቀልም፣ ድጋሚ ዘሯን ይዛት መጣ። ስለዚህ በዛ ምክንያት ያሁን ጎድ ወርቃማ ቀጠላዋ ዘሚት እነሱ መከባከብና መያዝ ካልቻለን ያን የኛ ተስፋም የወደፊት እጣፋንታችን ጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከ10 አመት ከ20 አመት በኋላ አይደለም፣ ከመቶ አመት በኋላ ማሰብ መቻል አለብንና ያንን ለማሳየት ነው የፈለኩትና ኤግዚቢሽኑም በእንደዛ ነበር ተከሄደው። አዲስ አበባ ሙዚየም ውስጥ ነበር ተከሄደው።
እንደ ሰዓሊ እንግዲህ ብዙ መልእክቶችን ያስተላልፍሽ ነው ስዕሉ ለልብሽ ሙላትን ሰጥቶታልና ምንድነው እሱ በቀጣይ ማድረግ የምትፈልጊው? ምን አይነት ነገሮች ላይ ተኩረሽ የምትሰሪ ይመስልሻል?
በቀጣይ ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን ንግግር የሚፈጥሩ ነገሮችን ለመስራት ነው ሀሳቤ። እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል አለምን ካነጋገረችልኝ ያኔ እፎ ይላለሁ ብዬ አስባለሁ። ምኞቴ እሱ ነው። ሄጄ ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌን አላቁምም።
እሺ፣ ሰላማዊት ከጻድቅ ከአሜሪካ ድምፅ ከጋቢና ቬጋ ስለነበረች ቆይታ አብዝቼ ነው የማመሰግነው።
እኔም አመሰግናለሁ። እሺ።
እንደምን እንግዶዋን ሰላማዊትን በጅጉና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በጅጉና መሰግናለን። ቀጣዩ ዘገባ ወደ ሴኔጋል ይወስደናል። ሴኔጋል ውስጥ በአይነቱ ልዩ የሆነ የውሃ ውስጥ ሙዚየም መከፈቱ ተሰምቷል። እንግዶ ወልዴ ስለ ሙዚየሙ በቀጣይ ዘገባው ይነግረናል።
ሴኔጋል ዋና ከተማዋ ዳካር አቅራቢያ ካለ የውቅያኖስ አካል ስር በምዕራብ አፍሪካ የመጀመሪያ የሆነውን የውሃ ውስጥ ሙዚየም ከፍታለች። ዓላማውም የአካባቢ ብክለትን በተለይም የውሃ ውስጥ ብክለትን ለማሳየትና ግንዛቤ ለማስጨበጥ ነው። ሙዚየሙም የስነ ጥበብ ሙዚየም ሲሆን ኦሲያኒየም የተባለ የሴኔጋል የውሃ ውስጥ ጉብኝት ወይም ስኩባ ዳይቪንግ ማዕከልና መንግስታዊ ያልሆነ ድርጅት የተከፈተ ነው። ማዕከሉ በአካባቢ ጥበቃ ላይም ይሰራል። ባለፈው ታህሳስ 8 የሚሆኑ ቅርጻ ቅርጾች ውሃ ውስጥ ተተክለዋል። እነዚህን የስነ ጥበብ ሥራዎች ለማየት ወደ ውሃው የሚዘልቁ ጎብኚዎች ታዲያ በዚህ አጋጣሚ በውሃ ፕላስቲክ ጠርሙስና በሌሎች ቆሻሻዎች የተበለከለውን ድፍርስ የውቅያኖስ ውሃ እንዲመለከቱ እድል ይሰጣቸዋል። ኦሚዲያው የዘመናዊ ስነ ጥበብ ውጤቶች አሻሻጭ ነች።
We think that by creating a museum በመፍጠራችን የአካባቢ ብክለትን በተመለከተ ግንዛቤ እናስጨብጣለን ብለን እናስባለን። ምክንያቱም ስነ ጥበብ ስትል የሰዎችን ትኩረት ትስባለ። ቅርጻ ቅርጾቹ የተሰሩት በአካባቢው በተፈጥሮ ከሚገኙ ነገሮች ነው።
ቅርጻ ቅርጾቹ የተሰሩት ከሸክላ የአፈር አይነት ሲሆን ከተሰሩ ከስድስት ወራት በኋላም በውቅያኖሱ ውስጥ በተፈጥሮ በሚገኙ ነገሮች ተሸፍነዋል። ይህም ውሃውን ያጠራዋል ትለናለች ኡሚዲያው።
So that means ያ ማለት ወደ ነበረበት የመመለሱ ስራ እየተከናወነ ነው ማለት ነው።
እነዚህን በውስጥ የሚገኙ ድንጋይና የሸክላ አፈር ተያይዞ የሚፈጠሩትን አለት መሰል ቅርጽ በሰው ሰራሽ ዘዴ መገንባት በውሃ ውስጥ ላሉ ነፍሳት እንደመጠለያነት የሚያገለግል ሲሆን የምግብና መጠለያ መኖር ደግሞ እንዲራቡ ያበረታታል። ይህም ከመጠን በላይ የሚደረገው የአሳ ማጥመድ የፈጠረው የአሳ ብዛት መመናመንን ይታደጋል። ይህ የውሃ ውስጥ ሙዚየም ሮድዋን ኤል አሊ የተባሉና የውሃ ውስጥ ጉብኝት ኃላፊው የአምሮ ውጤት ነው። አሊና ግብራብሮቹ 25 ሜትር ዘልቀው በመጥለቅ የሰመጡ መርከቦች ላይ ተቋጥረው የሚገኙ የአሳ ማስገሪያዎች መረቦችን አስወግደዋል። አሳዎችና ሌሎች ፍጥረታት በመረቡ በመጠለፍ ይሞታሉ። የተጣሉት መረቦች ለጎብኚዎችም አደገኛ ሊሆኑ ይችላሉ። ዋሊድ ሁሴን የኦሲያኒም የውሃ ውስጥ ጎብኚ ናቸው።
የመጀመሪያው ችግር በመረቡ ተጠልፈን ልንቀር እንችላለን። ለዛ ነው ሁለት ሆነን የምንገባው። አንዱ ሲሰራ ሌላው ይጠብቃል። ሁለተኛው ችግር መረቡን እንዲያንሳፍፍ ፓራሹቱም ስንነፋው እኛን ይዞ ሊሄድና አደጋ ሊያስከትልብን ይችላል።
ከ45 ደቂቃ የውሃ ውስጥ ቆይታ በኋላ 100 ሜትር የሚረዝመውንና 20 ሜትር ስፋት ያለውን የናይለን መረብ ይዘው ወጥተዋል።
ሞሬ ኢል የተባለ አሳ ሌላ አሳ ሲበላ ሞቶ መረብ ውስጥ ተገኝቷል። አሁንም ውስጡ አለ።
ባለፈው አመት ኤል አሊና ግብራብሮቹ 2 ቶን የሚመዝን የተጣለ መረብ ከባህሩ አውጥተዋል። ለ600,000 ሰዎች የሥራ መስክ ከፈተው የአሳ ማጥመድ ሥራ ለሴኔጋል እጅግ አስፈላጊ ነው። ዋና የፕሮቲን ምንጭ በመሆን ሀገሪቱን ይመግባል። ነገር ግን መስኩ ከመጠን በላይ በሚደረገው የአሳ ማጥመድና የንግድ አጥማጆች ምክንያት ጋሬጣ ተደቅኖበታል።
ሰዎች ረሃብ ላይ ናቸው። ህይወት ለመቆየት ሲሉ ግጭት ውስጥ ይገባሉ። ነገር ግን በአት 1 ቶን አሳ በተጣሉት መረቦች አማካኝነት ይባክናል።
ኤል አሊ እንደሚገምተው ድርጅቱ ከ30 እስከ 40 የተጣሉ መረቦችን ከባህር ውስጥ በየአመቱ ይሰበስባል። ኦሲያን የሚተባለው ድርጅታቸው የገንዘብ ገዛ የሚያገኝ ከሆነ አካባቢውን ያጠብቅ ስራውን ይከተላል።
ሰላምሻችሁ በጅጉና መሰግናለን። በመስተንግዶው አብራያችሁ ቆየሁት አፍታም ዘይነኝ። በቴክኒክና ድምጽና በመስተንግዶው ደግሞ ኤልያስ አስማረ። ከዚህ በላይ መልካም ምሽት ይሁንላችሁ።